Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንኳን አደረሳችሁ። የ2013 የመጀመሪያው የእሁድ ምሽት መርሃ ግብራችን ጀምሯል። ለዛሬ በ2012 ዓመተ ምህረት ማገባደጃ ላይ እንግዳችን አድርገናቸው ከነበሩና በተለያዩ ሙያ ላይ ከሚሳተፉ ሴቶች ጋር ከነበረን ቆይታ ለትውስታ ይሆን ዘንድ መራርጠን እንሰማለን። የአውደ ዓመት ሙዚቃና ዓመቱን ለመጀመር የሚረዳ የህይወት መመሪያ ሊሆን የሚችል ጽሑፍም እናጋራችኋለን። አስተናጋጃችሁ ኤደን ገረሙ ነኝ። አብራችሁን አምሹ። ቢናቤ ባለፈው አመት ማገባደጃ ላይ እንግዳ ካደረጋቸው መካከል አንዷ ዶክተር የኔ አሰግድ ናቸው። ዶክተር የኔ ገና በልጅነት እድሜያቸው ከሀገር ወጥተው በአውሮፓ ያደጉ ሲሆን ከፍተኛ ትምህርታቸውን ደግሞ በአሜሪካ ሀገር አጠናቀዋል። ላለፉት 30 አመታት በአመራር ክህሎት ዙሪያ ስልጠና ሲሰጡም ቆይተዋል። ዶክተር የኔ ወጣቶች መካሪና መንገዱን የሚያሳይ አሰልጣኝ ያስፈልጋቸዋል ብለው ያምናሉ። በተለያዩ ዓለም አቀፍ መርሃ ግብሮች ላይ ንግግር የሚያደርጉት ዶክተር የኔ ከጋቢና ቬጋ በነበራቸው ቆይታ በአውሮፓ በወጣትነት ዘመናቸው ያጋጠማቸው አንድ መምህር ምክር እንዴት ህይወታቸውን እንደለወጠውና ወጣቶችም ራሳቸውን እንዴት ማሻሻል እንደሚችሉ እንዲህ አጋርተው ነበር።
ግን 16 አመት ሆነኛል አንድ የኬሚስትሪ አስተማሪ ነበር እና እስከዛ ድረስ እርግጥ ጎበዝ ተማሪ ነበርኩኝ። ግን ብዙ ሰው ፊት መናገር ይከብደኛል፣ መንገዴም ጠፍቶኝ ነበር። እውነት ለመናገር በቃ ጭልምልም ብሎብኝ ነበር። ከዛ ይህ አስተማሪ ምን ይለኛል፣ ሀይሌ ቃን ያናገረኝ፣ በህይወት እስካለሽ ድረስ አንቺ የራስሽ ዓለም ውስጥ ነው የምትኖሪው። የራስሽ ዓለም ውስጥ ደግሞ አንቺ ንግስት ነሽ። በዛ ደግሞ የፈለግሽውን ማድረግ ትችያለሽ። ከዚህ ህይወት ደግሞ ስታልፊ አንቺም ዓለምሽም ትጠፋላችሁ። ስለዚህ በህይወት እስካለሽ ድረስ የአንቺ ዓለም ውስጥ ንግስት እንደሆንሽ ያህል እኔም ደግሞ በራሴ ዓለም ንጉስ ነኝ። እያንዳንዳችን በዓለማችን ውስጥ ነግሰናል እና የምንፈቅዳቸው ነገሮች ናቸው በራሳችን ዓለም የሚሆነው ብሎ አለኝ። ታሚን በ15 ደቂቃ ህይወቴ ተቀየረ። በእውነት ቤልጅም ትምህርት ቤት ነበር ያለ ነው። ያው እንግዲህ ነግሬሻለሁ፣ ቀጥተኛ ከአስክፈ ዲ ነው የኔ ውጤት ሁሌ። ከዛ የገባኝ ምንድን ነው፣ እኔ ዛሬ በቃ የእኔ ደሞዝ ጥናት ብቻ ነው ሊሆን የሚችለው፣ ከዚህ በላይም በምንም አይነት በኩል ቤተሰቦችን መርዳት አልችልም ብዬ የአንድ ቀን ውሳኔ ነው ወሰንኩት ማለት ነው።
እድሜውን በሙሉ በአመራር ዙሪያ በመመራመር በማሰልጠን በመጻፍና እንደ ቴድ ቶክ ባሉ መድረኮች ላይ ንግግር በማድረግ ሐሳቦቱን በማጋራት ላይ ቆዩት። እንዴት ወደ አመራሩ ዘርፍ ሊሳቡቻሉ?
ታየት ማርካለው ግዜ ምንድነው የነበረኝ ጥያቄ ምንድነው? እኔ እርግጥ ትምህርት ቤት እና አባቶች ያደርሱ ነበር ካሉንም አንዳንዴ አያቶች መተው ይወስዱናል ከትምህርት ቤት። አያቶቻችን በመጡ ቁጥር ደግሞ መተው ሲወስዱን ከደንብሾቹሎን የከረሜላ መስቲካ ምናምን ይገዛልናል። ወይ አንዳንዴ ደግሞ ዞር ስንል ቦምቦሊኖ ምናምን ገዝተን እንገባለን። ደስ የሚል ስሜት ነበር። አሁን ነገር ሁሉ ተቀየረ። በዝናብ በበረዶ በብርድ በጨለማ በእግሬ ሆነ የሚሄደው ማንም የሚወስደን ሰው የለም። እንዞችን አስከትዬ እንግዲህ እኔ በኃላፊነት ማለት ነው ከትምህርት ቤት ወደ ቤት እንመለሳለን። ወላጆች መስራት ነበረባቸው እና በድንገት ሁሉም ነገር ተቀየረ። በዛን ጊዜ የነበረው ደግሞ ጥያቄ በመንፈሴ ምንድን ነበር? እንዴት ነው እኔ ከአያቶቼ ጋር ከትምህርት ቤት በኋላ መጥተው ሊወስዱኝ የማይችሉበት ምክንያት ለምንድን ነው? እሁዱን ከአክስት ከአጎቶች ልጆች ጋር መጫወት የማልችለው የሚለው ጥያቄ አደረብኝ። ይሄ ጥያቄ በየአመቱ እየበሰለ በሚሄድበት ጊዜ የደረስኩበት መልስ ምንድን ነው? የአመራር ችሎታ ነው። ሁሉንም የዓለም ሕዝብ ሁሉ የሚቆለፈው በአንድ ነገር ነው፣ የአመራር ችሎታ። እያንዳንዳችን በምንኖርበት ሀገር ትክክለኛ መንግስት ትክክለኛ የገባው ባለስልጣን ቢኖር ማንንም ማንሳት አይደለም፣ ባለም ደረጃ መሪ ቢኖር ያ አመራር ችሎታ ህዝብን ሰብስቦ ያስቀምጣል፣ ሰላምንም ያመጣል፣ ብዙ ችግሮች ከዓለም ላይ ይቀርፋል። ይሄ እንግዲህ በቀላሉ ነው የምልሽ፣ ሌላ የህይወት ችግር የህይወት አደጋ ሳናነሳ ማለት ነው። ስለዚህ ይሄ ችግር እየገባኝ ሲሄድ እንዳለ ትምህርቴንም ስራዬንም ወደዛ አደረኩት። አሁን ባለሁበት ጊዜ የንግድ ድርጅቶች የተባበሩት መንግስታት ድርጅቶች በዩሮፒያን ዩኒየን ባሉት ልዩ ልዩ መስሪያ ቤቶች ዓለም አቀፍ ኤንጂኦዎች የሆኑትን በየሀገሩ እየሄድኩኝ ልዩ ልዩ ስልጠና ለዛ አደርጋለሁ፣ ለዛ አዘጋጃለሁ፣ የቻልኩትን ያህል ለመጻፍ ሞክራለሁ። አሁን ለእኔ ደግሞ የህይወቴ ጥሪ ምንድን ነው? በሄድኩበት ባገኘሁት ሰው ሁሉ እንደምንም ሲባል የዛን ሰው ያመራር ችሎታል እንደው ሙሉ ትንሽ አንዳንድ ነገር እያካፈልኩኝ እነሱም እያካፈሉኝ እየተማማርን መሄድ፣ ያ ነው የኔ የህይወት ጥሪ ብዬ ነው ማለት ነው። ስለዚህ በዛ ነው የማገለግለው። አሁንም ከአንቺ ጋር በዚህ ፕሮግራም መነጋገር ደስ ያለኝ ለምንድን ነው? ሁልጊዜ የሚቆጨኝ ትልቁ የሚቆጨኝ ነገር ምንድን ነው? ያልሄድኩበት ሀገር የለም እየተጠራው ሲሄድ ለማሰልጠን እና ትልቁ የኔ ቁጭት ምንድን ነው? እንዴት ነው ወይኔ ያን ሁሉ ሰው ሳገለግል እንዴት ነው ለሀገሬ አንዲት ነገር ሳላረግ ይሄ ጊዜ የሚያልፈው? ደግሞ አንዲት ነገር ማድረግ ስላልቻልኩ አይደለም፣ ብዙ ሞከርኩ።
በዓለም ላይ እንግዲህ ብዙ ሀገራቶችን ተዘዋውሯል እና ኢትዮጵያን ጨምሮ በአፍሪካ ያሉ ወጣቶችን እንዴት ይገመግሟቸዋል?
የሚገርምሽ ወጣት በሚባልበት ጊዜ በየዓለም ውስጥ ቢያንስ ከ20 እስከ 30 ያሉ ሰዎች ናቸው። አፍሪካ ውስጥ ግን ስናስበው ይሄ ወጣት የሚለው ቃል እንደ ላስቲክ የሚሳብ ባህሪ ያለው አንዳንድ ጊዜ ወጣት መሪዎች ተብሎ ሳናገራቸው 45 50 ዳርዳር የሚለው እንዴት ነው ወጣት? እንግዲህ እኔ አልገባኝም እዚህ ላይ። አሁንም እኛ ሀገር ያው 50 አመት ወጣት ባይባልም በቁጥር አልወሰንነውም። ይሄ ወጣት የሚባልበትን ምንድን ነው ወጣት ምን ማለት? አንድ ወጣት ስንት እድሜ ነው? ከቤተሰብ ጋር መኖር በፍላጎትም ሆነ በኢኮኖሚ ጉዳይም ሆነ ስለምንኖር አንዳንዴ እድሜያችን እንደገፋ ለመገንዘብ ይከብደን ይሆናል። ህይወታችን አጭር እንደሆነ እንድንገነዘበው ይገባናል። አንድ ቀን ውስጥ 24 ሰዓት ነው ያለው፣ አንድ ሳምንት ውስጥ 7 ቀን ነው ያለው። በቃ በሰላም ኖርን ካልን እንበል በ30 አመታችን ስራ ብንጀምር እስከ 60 እንኳን ብንሰራ ትንሽ ኮናል። 25 አመት ነው የሚኖረን አይደል እንዴ? ያንን ጊዜ ግን የዛሬ 5 አመት እንደ ትናንት ነው ያለፈው። ስለዚህ ያ ሰው ያ ወጣት መወሰን አለበት። እኔ በህይወቴ ምንድን ነው መስራት የምፈልገው? ምን ብሰራ ነው የምደሰተው? ይሄ ሲባል እዚህ ላይ እንትን አለ፣ ትንሽ መተላለፊያ ድልድይ አለች። ምንድን ነው የምወደው? ምንድን ነው የሚያስደስተኝ ብለን ነው እንጂ መጠየቅ ያለብን። በምንድን ነው ገንዘብ ማግኘት አለ ማለት ያለብን? ምኞታችንን በገንዘብ ከመነዘር ነው ግን እኔ የምፈልገው ገንዘብ የሚያስገኘኝ ነው ነገር ካልን ያንን ነገር ላንወደው እንችላለን። ካልወደድነው ደግሞ ፈተና በሚመጣበት ሰዓት ከአቅማችን በላይ ስራ በሚከመርበት ሰዓት ያንን አንቋቋመውም። ለምን? የማንወደውን ነገር ነው የምንሰራው። የምንወደው ውጤቱን ነው እንጂ ስራውን አይደለም። ማዞሪያ አለ። ስለዚህ ወጣቶች ምንድን ነው ገንዘብ ለማግኘት መስራት ያለብኝ ማለት ሳይሆን ማለት ያለባቸው እኔ የሚያስደስተኝ ምንድን ነው? ይኸው አበባ መትከል ሊሆን ይችላል። ጠዋት ጠዋት ልጆች ትምህርት ቤት ማድረስ ሊሆን ይችላል። የፈለገው ነገር ሊሆን ይችላል። ያ ግን የምንወደው ነገር ስለሆነ ስለምንወደው በዛ ላይ ውጤታማ ስለሆነ ውጤታማ ስለሆነም ደግሞ ገበያም እናገኛለን። ተቀጥረንም ከሰራን ቀጣሪዎቻችን ደግሞ ተረምረው ደሞዝ ይሰጡናል። ለምን? የምንወደው ነገር ስለሆነ። ስለዚህ ቅድም እንዳልኩት ምንድነው አንደኛ ጊዜያችንን መቆጣጠር። እዚህ ዓለም ላይ ለዘላለም የለንም። ጊዜ ያልፋል። እቺ ባዚች 24 ሰዓት ውስጥ ምንድነው ያወጣት የሚያረገው ለህይወቱ? ያ ደግሞ ንገሩኝ ማለት በሰጠታ ቁጭ ብለን በፈለገው እምነት ወላ ክርስቲያን ብንሆን ሙስሊም ብንሆን ሌላም አይነት ሃይማኖታዊ ብንሆን በምናቅበት ሃይማኖት ቁጭ ብለን በሰጠታ ከፈጣሪያችን ጋር መነጋገር አለብን። መልሱ ደግሞ ቀጥ ብሎ ይመጣል።
ብዙ ጊዜ እንግዲህ ወጣቶች ራሳቸውን መሆን እንዳለባቸው የሚወዱትን ነገር ማወቅ እንዳለባቸው ይነገራል እና ራሳቸውን ለመለወጥ ከየት መጀመር ይችላሉ?
ሁለት ነገር ነው የሚያስፈልገው። አንደኛ ራሳችንን ማወቅ አለ። እኔ የሚያስደስተኝ ምንድን ነው? መንፈሴን የሚያጎልብኝ ራሴ ሞራሌን እንቅጥቅጥ የሚያደርግብኝ ምንድን ናቸው? እስካወቅኳቸው ድረስ ከዛ ነገር ርቄ መገኘት አለብኝ። ምንድን ነው ሞራሌን የሚገነባልኝ መንፈሴን የሚገነባልኝ? ጠንካራ ሰው መሆን አለብን። ያንን ለማድረግ ዛሬ ወስኜ ነገ አደርገዋለሁ ማለት አይደለም። ቀስ ብሎ የሚበስል ነገር ነው።
አማን 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 ይሁን አማን ቸራስተማ አማን 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 ይሁን አማን ቸራስተማ አማን 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 ይሁን ቸራስተማ አማን 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 ይሁን ቸራስተማ
በ2012 ማገባደጃ ላይ የጋቢና ቪኦኤ ሌላዋ እንግዳ ደግሞ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራች የሆነችው ማራኪ ተስፋይናት። ማራኪ የሁለተኛ ደረጃ ተማሪ ለሆኑ ሴቶች ከአጋሮቿ ጋር በመሆን የንጽህና መጠበቂያዎችን በማከፋፈልና የሴቶች የንጽህና መጠበቂያም ከቀረጥ ነጻ ወደ ሀገር እንዲገባ በማድረጉ ረገድ በሰፊው ተሳተፋለች። በመጪዎቹ 5 ዓመታትም 1000 የሚሆኑ ለአካል ጉዳተኞችና ለሴቶች የተመቹ መጸዳጃ ቤቶችንም ለመገንባትና የመጸዳጃ ቤትን የንጽህና ባህልን ለማስረጽ አላማ አድርጋ እየተንቀሳቀሰች ትገኛለች። ከጋቢና ጋር ከነበራት ቆይታ ትንሹን መልስ ብለና ዳምጥ።
ሪሰርች ኢንሳይት ለክንሳ የተለዩ ለዋተር ኤድ ሪሰርች ያደርጋሉ። ሄዶ ግን ቦትቱ የሚወጣ ጊዜ ለመጠረ ያው ምንድን ያየ ነው ኦልሞስት ኢትዮጵያ ውስጥ በግምት 35 ሚሊዮን የሚጠቁ ሴቶች የወር አበባ ያሉ በየወሩ ከነዚህ 35 ሚሊዮን ሴቶች 72% የሞዴል እስካሁን አለ። ምንድነው ሞዴል ትክክል ታክስ ይደረጋል? ግን ስንት ነው ታክስ የሚደረገው? ከ67 እስከ 123% እንደ ኤቶቻችን ትምህርት ቤት ማሄዱት ኤቶቻችን ወደኋላ እየቀሩ ያሉበት ምክንያት ምን ያህል መንግስት ገቢ ቢያደርግ ነው በአመት ለሞዴስ? እንግዲህ ታክስ ሲደረግ ብዙም አቅራቢም የለም። ይሄ ማለት ክፍለ ሀገር እንደልብሽ አታገኘ ማለት ነው። ይህ የወር አቬላብሊቲ የለም። ይሄ ማለት ደግሞ የእኛን ገቢ ያገኝ አይደለም። ለምንድነው ታክስ የሚደረገው? የቅንጦት ጥቃት ነው የሚባለው። ከዚህ ላይ በጣም አድቮኬት ስናደርግ በየትምህርት ቤቱ እየዞረ በተሰራ ውስጥ በጣም ቫንደርብል የምንላቸውን ትምህርት ቤቶች መረጠና በየትምህርት ቤት ይሄድን ትምህርት ደግሞ ከዚያ ከዚህ ባሰ ደግሞ አለቀ ሞዴሱ በላይ ደግሞ ሽንት ቤት የለ አለ ምን ቆቋድ ነው ሽንት ቤት አይደለም። ሽንት ቤት የምንለው አይነት አቅት በቃ ሽንት ቤት ስትራክቸር አለ። ይህ ትልቅ ችግር ሆኗል። ይሁት ይ አካል ጉዳተኞች ሽንት ቤቱ አክሰስ ማለት ይችላል። አካል ጉዳተኞች ትምህርት ቤት ያቆማሉ። ለምን የፊኛ ችግር የሚለባቸው ስፋል ወራባ ወቅት ደግሞ ሴቶቹ ደግሞ ሽንት ቤት መጠቀማቸው ሽንት ቤቱ ከስንሳ ተከራል ወይም በጣም ተግማምቷል። ሌላ ተጓዳይ በሽታ ነው የሚጠቋቸው ሞዴስ መቀኛል ወይም ሽንት ለመሽታ እያየን ስንመጣ ሪዞት በጣም ወደ ኋላ እየቀሩ ሴቶች አካል ጉዳተኞችም ወደ ኋላ እየቀሩ ነው። በቃ ሁን ሴት ኦኬ ዚራ ሮኬት የሚታ ከሆነ እንዲህ ነው ማድረግ ያለበት። እንዲሁም ትምህርት ቤቶችን ወይም ቤት ለማድረግ መከረ ማለት ነው። ግንዛቤ ደግሞ ሌላ ትልቅ ችግር ሆኖ አገኘ ነው እና አርጉመንት ሰርተን አሳምረን ለሴቶች አመቺ አድርገን ለአካል ጉዳተኞች አመቺ አድርገን ግርግዳ ላይ ስዕል ለጥፈን ዝም ብለን ለአንድ ትምህርት ቤት ይለጥነዋል ወይም ሌት ያስገባል ምናምን ለጥፈን ለአርት አድርገን ሰኞ ስንመጣ ግርግዳው ላይ ተለቅልቆበታል። ምሰድግ በጭቃ አንስተው ይሆን በአይነ ነገር ይሆን ግርግዳው እኛ ተስፋ ያስቆርጥሻል። ግንዛቤ ለውጥ ላይ ነው መስራት ያለበት። በቃ ታስተምረኛ ለችነሽ እነዚህ ነገሮች ናቸው። ይሄ ነው ችግሩ። በቃ ይሄንን እንቀርፍ አለበት። ስትነሺ ለካሁ ነው ትልሻለች። ይሄ ደግሞ ስባል ተስፋ አልቆርጥም። ለምን በእናት ተስፋ አይቆረጥም። በእናቴ የፈለገ ነገር ይመጣል። ሰማይና ምድር ትገለበጣለች። በእናቴ ተስፋ አልቆርጥም። ይሄ የማንም ልጅ የሚለው ነው ብዬ ነው የማስበው። እናት ነው የሚሆን። ኢትዮጵያ ደግሞ እናቴ ናት፣ ሀገሬ ናት። አሜሪካ ነገር ስመጣ አለባማ ሲሄድ መጨረሻ ስለምጥም ዞር ብዬ አላያቸውም። አገር ስላለኝ አይሴድ ኦኬ። ግንዛቤ ላይ ነው ለውጥ። ግንዛቤ ላይ እንሰራታለን። ለመቼ ነው የሽንት ቤት ህጋችን የወጣው? ኢትዮጵያ መቼ ነው ለምንድን ነው በክረምት የሚገነፍሙብን? እንዴት ነው በዚህ ዘመን በዳይሪያ በታይፎይድ ምንም ትኬት የሚመጣው? ይህ ነገር አብዛኛው ከመጸዳጃ ቤት ጋር የተገናኘ ነው። እንዴት ሰው ምንድ መንገድ ለምንድ ነው አርማየው? በቃ ይሄ ለምንድን ነው መንገድ ላይ ሰው ከመኪና ወርዶ መንገድ ላይ ሲጸዳዳ እማየው? ለምንድን ነው መንገድ ላይ በዚህ ቦታ ውስጥ ሽንት መሻት አይቻልም? ይህም ተጽፎ ታያለሽ። ፐብሊክ ቶይሌቶች ደግሞ አሉ። መንግስት የሚሰራው አለ። የተለያዩ ኤንጂዎች መሰሩታል። ነገር ግን ሰስቴይነብሊቲ የለም። ሀገሬ ኢትዮጵያ ናት። በሌላ ሀገር ከፈለግኳት ወይ መስራት አለብኝ ወይም ማውራት አልችልም። በቃ ከሁለት አንዱ ነው። ለረዥም ጊዜ ደግሞ ማማረር በጣም ቀላል ነው። እዚህ ውስጥ ግን እስካለሁ እያየሁት እማላልፈው ነገር የሽንት ቤት ነገር ነው። ማንም እያወራውም አይደለም። ደግሞ ያስደነግጠኝ ኢንተርናሽናል ኤንጂዎች ናቸው በጣም ኮንሰርንድ ሆነው እዚህ ላይ የሚሰሩት። ይሄ የምናፍርበት ነገር አይደለም። ኢትዮጵያን እናጸዳለን ደግሞ ካልን ለህብረተሰቡ መጸዳጃ ቤት ካልሰጠው መንገድ ላይ ለምን ተጸዳዳ ብዬ መጠየቅ አልችልም። ሌጋሲ ወይም ኢትዮጵያ አሻራ መጣል መፈልቅ ለሴቶች እድል ፈጥሬ ራሷን ገቢ አግኝታ እንደዚህ ጽዳት ውስጥ የምቀጣቸው ልጆች ኦፖርቹኒቲ አልተሰጣቸው፣ ሪሶርስ አልተሰጣቸው። እኛ ደግሞ ይህንን ክሬት ማድረግ እንችላለን። እንደ ደግሞ ኤንጂኦ ሆነን ሰፖርት እያደረግን ትሬን እያደረግን ሞዴስ አቅርቦት የመ ወደ ፖሊሲ ላይ ተራውሽ ደግሞ ትምህርት ቤት ሽንት ቤት ላይ እንሰራለን። እንደምታውቁት ደግሞ ቴሌቶቹ መገንባት አለባቸው።
ከአሜሪካ ድምፅ ካፒና ቪ መደመጡን ይቀጥላል። ሌላዋ ወጣት እንግዳችን ደግሞ የዘላን ባህል ማዕከል መስራች ገጣሚ ሃና ኃይሌ ናት። የ25 ዓመቷ ሃና በወጣትነቷ ያጠራቀመችውን ከቤተሰብና ወዳጅ ዘመድ አሰባስባ ያገኘችውን ገንዘብ ሙሉ ግቢ ቤት በመከራየት የከፈተችው ሰፊ ህልም የነበረው የባህል ማዕከል በኮቪድ-19 ምክንያት በጥቂት ወራት ውስጥ ተዘግቶ ወደ በይነ መረብ ተዛውሯል። ይሁንና ሃና ኃይሌ ተስፋ ታጥቆርጥ ተመልሰን እንመጣለን ብላ በመውደቅና መነሳት ውስጥ ያለውን ትግሏን አጋርታን ነበር።
እውነቱን ለመናገር በጣም ከባድ ነበር። ማለት መጨረሻ ላይ ውሳኔውን እኔ ወሰንኩት ቁጭ ብዬ መግዛት እንዳለብን ገባኝ። በቃ ሳየው ሁኔታውን እንደማይስተካከል በደንብ ግልጽ የሆነልኝ ቀን እዛው ግቢ ውስጥ ቁጭ ብዬ አለመረጋጋት ነበር አዲስ አበባ ውስጥ በጊዜው ላይ እና ሰዎች በበራችን እያለፉ ነበር ብዙ ነገር እና በብዙ መልክ የእኛ ስራ በዛ ያ ማዕከል ጊዜው እንዳልሆነ ገባኝ። የምናወጣው ገንዘብ በዛ ላይ ኢንተርኔቱ ሲዘጋ ደግሞ ያው ስራችንም ቆመ፣ 100% ቆመ ሁሉም ነገር እና የእውነት ተስፋ ከበደኝ እና መዝጋት እንዳለብኝ ገባኝ እና አንድ ሁለት ቀን አደርኩበት ራሴ ዝም ብዬ እያሰብኩኝ። ከዛ አንድ ጥሩ ሰው አለ ማቃቸው ትልቅ ሰውዬ ናቸው እና ይሄንን ቦታ እንድከፍትም ብዙ ነገር ያበረታቱኝ ሰውዬ ናቸው እና የቢዝነስ ሰው ናቸው። ደውዬ ጠየቅኩኝ እንደዚህ አስቤ ነበር እና እንዳስባለን አልኩ። ምክንያቱም ከመጀመሪያው ጀምሮ ያመነብኝ ሰው ስለሆነ ማለት ነው እና ብዙ ብር ያወጣ ነው ግን ያው ወደፊትም ብዙ ብር ለማውጣት አይደለም ዝም ብሎ እያዋጠን ያለው ይሄ ቤት ገንዘብ እና ምንድን ነው እንደዚህ አስቤ ነበር ስለው እና ልክ ነው ማለት ስሜቱን አውጥተን ስናስበው እንደ ቢዝነስ ትክክለኛ ውሳኔ እንደሆነ አረጋገጠኝ። ያው ከቡድናችንም ጋር አወራን። ሁላችንም አንድ አይነት የሆነ ውሳኔ ላይ ነበር የደረስነው። ምክንያቱም ሁኔታውን እያየነው ነው እና አልቅሻለሁ፣ ተናድጃለሁ፣ ደብሮኛል ብዙ ነገሮች በዛ ጊዜ እና ይሄን ደግሞ አንዳንዴ መጥፎም ስሜት እንዳይሰማን መገፋፋት የለብንም። የተሰማን ስሜት ልክ ስለሆነ እና ያው ማፍረሱ በጣም ይከብዳል። ከመሳቱ ማየቱ ራሱ ቀለሙ ሲለወጥ ማየት ሲነቃቀል ነው በጣም ህልም ራሱ ብትንትን እያለ ይመስላል እና ግን ለበጎ ነው እውነቱን ለመናገር። ምክንያቱም ወደፊታችን ስናስብ ማስተካከል እንዳለብን ብዙ ነገሮችን መለወጥ እንደምንችል አድርጎናል እና ደስ ያለኝ አንድ ነገር በትክክለኛው ሰዓት ነው ያቆምነው። ምክንያቱም ያው ማዕከሉን ዘጋ ነው ግን ኦፊስ ሌላ አንድ ቢሮ ተከራየን። አነስ ያለ ትንሽ ነገር ምንም ብዙ መከታተል የማያስፈልገን ነገር እና ስራችንን መቀጠል ስላለብን ግን ያው የምንቀጥልበት ምክንያት በአዲስ መልክ ይሆናል ማለት ነው።
የጋቢና ቪኦኤ የእሁድ ምሽት የአዲስ አመት ፕሮግራማችን ነው እየሰማችሁ ያላችሁት። መርሃ ግብራችን ወደ መጠናቀቁ እየተጠጋ ነው። ከዛ በፊት ግን እንደ አውሮፓውያን አቆጣጠር በ1927 ዓመተ ምህረት ማክስ ኤሄርማን የተሰኘው ጸሐፊ በግጥም መልክ ጽፎት በኋላ ላይ በአሜሪካ ሀገር ባልቲሞር ግዛት የሚገኘው ቅዱስ ጳውሎስ ቤተክርስቲያን በነጻ እያሳተመ የሚያከፋፍለው የነበረው ዴዝዴራታ የተሰኘ ጽሑፍ የአዲስ ዓመት ስንቅ ይሆነን ዘንድ እናደምጣለን። አማረ ማሞ ወደ አማርኛ የመለሰውን ደዝራታ ሀብታሙ ስዩም እንደሚከተል ያቀርባል።
በዚህ ዓለም ጥድፊያና ውካታ ሳትበገር በርጋታ ኑር። ከጸጥታ ሰላም ሊገኝ የሚችል መሆኑንም አትዘንጋ። ያላግባብም ሳትበለጥ የተቻለህን ያክል ከሰዎች ጋር ሁሉ ስምምነት ይኑር። እውነት ነው ብለህ ያዝከውን ሁሉ በጽሙናና በግልጽ ከመናገር ወደ ኋላ አትበል። ሌሎች የሚናገሩትንም ለመስማት አትቦዝን። ሆን ብሎ ለሚያዳምጣቸው ከዳተኞችም ሆነ አይረቡም ከሚባሉትም ቁም ነገር አይታጣም። ከሚጮሁና እኔ ያለሁ ባዮች ራቅ። እንዲህ ያሉ ሰዎች መንፈስን ያውካሉና። ራስህን ከሌሎች ሰዎች ጋር ማመዛዘን ከያዝክ እብሪተኛና መንፈሰ መራራ ልትሆን ትችላለህ። ምክንያቱም ከሰዎች መካከል ከአንተ የሚበልጡም የሚያንሱም አይታጡም። በምትሰራው ስራ መስተካከትም ሆነ በወደፊቱ ውጥን ተደሰት። የምትሰራው ስራ ዝቅተኛም ቢሆን የኔ ነው ብለህ ያዘው። በዚህ ወረቱ ተለዋዋጭ በሆነ ዓለም የሚያዋጣው ያንድ ሙያ ባለቤት ሆኖ መገኘቱ ነው። ዓለም በሸፍጥ የተሞላ በመሆኑ ገንዘብንም በሚመለከት ጥንቃቄ ጉድል። ይህም ሲባል ሰው ሁሉ ክፉ ነው ብለህ በደፈነው አትገምዝ። ከፍተኛው ቁም ነገር ያለው ተግባር ለመፈጸም የሚጣጣሩ ብዙ ሰዎች መኖራቸውና ሕይወትም ብዙ ጀብዱ የሞላበት መሆኑን አትሳት። በራስህ ተማመን። በተለይ ፍቅር ማስመስተልን የሚጠላ መሆኑን ወቅ። እንዲያውም ፍቅር በዘፈቀደ የሚታለፍ ነገር አይደለም። በዚህ መንፈስ ድርቀትና መሰልቸት በሚያጠቃው ዓለም እንደ ሳር ጠውልጎ የሚለመልም ፍቅር ብቻ ነው። የወጣትነት ወራት ፍላጎትህ ብዙ ዘመን እንደተጠራቀመ የሽምግልና ምክር በለዘብታ ይገዛ። ሳታስበው ለሚያጋጥምህ መከራና ችግር ድጋፍ እንዲሆንህ የመንፈስ ጥናት ይኑርህ። ሆኖም እንዲህ ያለ ነገር ሳይደርስብኝ አይቀርም እያልክ በከንቱ ልብህ አይታወቅ። ብዙውን ጊዜ ፍርሃት የሚመነጨው ከመዳከምና ከብቸኝነት ነው። ወግ ባለው ሁኔታ ኑሮህን መቆጣጠር አስፈላጊ ቢሆንም እንኳ ራስህን እንከባከብ፣ ቸል አትበል። ከእጽዋትና ከከዋክብት የማታንስ የዚህ ዓለም ታላቅ ፍጥረት ዓለም ዝርያ ስለሆንክ በዚህ ዓለም ላይ የመኖር መብት አለህ። ሁኔታው ለአንተ ግልጽ ሆኖ ባይታይም ይህ ታላቅ ፍጥረት ዓለም ያለ ጥርጥር ሚስጥሩ እያደረ እየተገለጠ ይገኛል። ስለዚህ ህሊና አውጥቶ አውርዶ ከተቀበለው አምላክ ጋር ግንኙነትህ የሰመረ ይሁን። ከትግልህና ከወደፊቱ ምኞት ጋር በዚህ ትርምስ በበዛበት ዓለም ስለምትኖር ለነፍስህ ሰላም አትንፈጋት። ከክፋቱ ከልፋቱም ሆነ ከውጣ ውረዱ ጋር ይህ ዓለም ግሩም ስፍራ ነው። እንግዲህ ለኑሮ ወቅበት ደስተኛ ለመሆን ተጣጣ።
አድማጮቻችን ከጋቢና ቪኦኤ ጋር ተነበራችሁ ቆይታ እናመሰግናለን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁ ቆይቻለሁ። አዲስ አመት የጤና የፍስሃና የሰላም ይሁንልን። ደህና ደሩ።